ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በምልክት ደረጃ ከሚመሩ ተቋማት አስሩ ሴቶች ሆነዋል። ይህ በሴቶች ላይ የገዢ ፓርቲ መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው።
አቶ አማኑኤል አብርሃም በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ የህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ናቸው። የዛሬውን የካቢኔ ሹምሽር አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ከአዲስ አበባ ከተማ የተለያዩ ቦታዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተልከው የነበሩ 1204 ወጣቶች ከነገ በስቲያ ሐሙስ እንደሚለቀቁ የፌዴራል ፖሊስ አስታውቋል። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናቀርባለን።
የዕለቱ ርዕሰ ዜናዎች ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። የዩናይትድ ስቴትስ ወታደራዊ ኃይል ሶማሊያ ውስጥ በአልሸባብ ላይ ባካሄደው የአየር ድብደባ 60 አማጽያን እንደተገደሉ አስታወቀ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ደብዛው ስለጠፋው የሳውዲ አረቢያ ተወላጅ ጋዜጠኛ ጉዳይ ከሳውዲ አረቢያ ንጉሥ ሳልመንና ከአልጋ ወራሹ መሐመድ ቢን ሳልመን ጋር ዛሬ ተገናኝተው ተነጋግረዋል።
ሌሎች በርከት ያሉ ቅንብሮችና ዘገባዎች እንዲሁም በሳምንታዊው ቅንብር ሐኪሞን ይጠይቁ አንዳች የከፋ አደጋን የሚከተል የአእምሮ ሁከትን የተመለከተ ፕሮግራምና ሌሎች ዘገባዎች ተዘጋጅተው በሁለተኛው አጋማሽ ጠብቋችኋል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ጥቅምት 6 2011 ዓ ም ስርጭታችን አስተናጋጆች አሉ አከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃንና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። አዲሱ የካቢኔ አባላት በብቃት፣ በልምድ፣ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ አብራርተዋል። እንዲሁም ከአዲስ ካቢኔ በኢትዮጵያ ብሎም በአፍሪቃ ለመጀመሪያ በሚባል ደረጃ 50% ወይም ከ20 ካቢኔ አባላት ውስጥ 10 ሴቶች ናቸው። በዚህም መሰረት ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር የንግድና ኢንዱስትሪ ሚኒስትር፣ ኢንጂነር አይሻ መሐመድ የአገር መከላከያ ሚኒስትር ሆነዋል። ዶክተር ወርቅነህ ገበየሁ የውጭ ጉዳይ ሚኒስትርነቱን ስልጣን እንደያዙ እንዲቆዩ ተደርጓል። የዕለቱ አብይ ርዕስ ማብራሪያ ይሰጥበታል።
የዩናይት ስቴትስ ወታደራዊ ኃይል ሶማሊያ ውስጥ በአልሸባብ ላይ ባካሄደው የአየር ድብደባ 60 አማጽያን እንደተገደሉ አስታወቀ። ለአንድ ዓመት በሚጠጋ ጊዜ ውስጥ ባልታየ መልኩ ብዙ አማጽያን የተገደሉበት ጥቃት ተደርጎም ተወስዷል። ዩናይት ስቴትስ የአፍሪካ እዝ ባለፈው አርብ በሚዱግ ክፍለ ግዛት በሃርዳሬ የሶማሊያ ማህበረሰብ አቅራቢያ የአየር ድብደባ ማካሄዱን አስታውቆ ነበር። የዛሬ የወጣው መግለጫ በወታደራዊ ግምገማ መሰረት የተገደለው ወይም የቆሰለ ሲቪል የለም ይላል። ስለ ደረሰው ጉዳትም ሆነ ሞት በነጻ ምንጭ የተረጋገጠ እስካሁን አልደረሰም። ባለፈው ዓመት ህዳር ወር ላይ በተካሄደ የአሜሪካ የአየር ድብደባ በ100 የሚገመቱ የአልሸባብ አማጽያን መገደላቸውም ተዘግቧል።
ናይጄሪያ ውስጥ በያዝነው ዓመት ቀደም ሲል በጽንፈኛ ሙስሊም ቡድን ተጠልፋ የነበረችው ሁለተኛ የረድኤት ሰራተኛ መገደሏን የናይጄሪያ መንግስት ገልጿል። በጽንፈኛ ቡድን የተገደለችው ሀዋ መሐመድ ሊማን እንደምትባል የኢንፎርሜሽን ሚኒስቴር ተናግሯል። በዓለም አቀፍ የቀይ መስቀል ኮሚቴ በሚረዳ ሆስፒታል ትሰራ እንደነበር ተገልጿል። ሌላዋ በቀይ መስቀል ኮሚቴ ትሰራ የነበረችው ሳይፋራ ሆርሳና ሊማን ባለፈው ግንቦት ወር ነበር የተጠለፉት። ጽንፈኛ ቡድን በቦርኖ ክፍለ ሀገር ራን በተባለችው ከተማ ላይ ባለፈው መጋቢት ወር ወረራ ባካሄደበት ወቅት ነበር ሁለቱ ሰራተኞች የተጠለፉት። አሊስ ሎክሻ የተባለች የተባበሩት መንግስታት የህፃናት መርጃ ድርጅት ሰራተኛም አብራ ተይዛለች። ጽንፈኛው ቡድን ሆርሻን ባለፈው ወር ገድሎ መንግስት እስከ መጪው ሰኞ ጥያቄውን ካላሟላ በስተቀር ከሁለቱም ሴቶች አንዷን እንደሚገድል ባስተላለፈው ቪዲዮ ዝቶ ነበር። ጥያቄው ምን እንደሆነ አልተገለጸም።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ደብዛው ስለጠፋው የሳውዲ አረቢያ ተወላጅ ጋዜጠኛ ጉዳይ ከሳውዲ አረቢያው ንጉሥ ሳልማንና ከአልጋ ወራሻቸው ሙሐመድ ቢን ሳልማን ጋር ዛሬ ተገናኝተው ተነጋግረዋል። ጋዜጠኛው ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ቅጥር ግቢ ከገባ በኋላ ሲወጣ አልታየም። ከፍተኛው ዩናይትድ ስቴትስ ዲፕሎማት ፕሬዚዳንት ዶናልድ ትራምፕ ወደ ሳውዲ አረቢያ የላኳቸው ስለ ጀማል ሐሾጊ ጉዳይ ማወቅ ከፍተኛ ቦታ ስለሚሰጠው ነው ሲሉ ለሳውዲ መንግስት ግልጽ ማድረጋቸውን የውጭ ጉዳይ ሚኒስቴር ጠቁሟል። የአሜሪካ ድምጽ ራዲዮ ዘጋቢ ማይክል ብራውን ተጨማሪ ዘገባ አለው። ቆንጂት ታየ ይዛ ቀርባለች።
የቱርክ መርማሪዎች ሳውዲው ቆንስላ ገብተው ምርመራ ያካሄዱት የዩናይትድ ስቴትስ የዜና አውታር ሲኤንኤን እና ዘ ኒውዮርክ ታይምስ ጋዜጣ ሳውዲ አረቢያ ካሾጊ መገደሉን ልታምን እየተዘጋጀች መሆኗን በዘገቡበት በዛሬው ዕለት መሆኑ ነው። ሲኤንኤን እና ኒውዮርክ ታይምስ ሐሾጊ ሳይታዘዙ በራሳቸው ተነሳሽነት በመረመሩት ሰዎች በተፈጸመ ስህተት ነው ሕይወቱ ያለፈው ያሉ ምንጮችን ጠቅሰው ነው የዘገቡት። የሳውዲውን አልጋ ወራሽ ልዑል መሐመድ ቢን ሳልማንን ይነቅፍ የነበረው ሐሾጊ ቱርካዊቱ እጮኛው ሀቲጅ ሼንዝ ጋር ጋብቻውን ለመፈጸም የሚያስፈልጉትን ሰነዶች ለማግኘት ልክ የዛሬ 15 ቀን ነው ኢስታንቡል የሳውዲ ቆንስላ ገብቶ በዚያው የቀረው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጋጠወጥ ነፍሰ ገዳዮች ገለውት እንደሆነስ ብለዋል።
ንጉሡ የማውቀው ነገር የለም ብለው አጥብቀው ነው ያስተባበሉት። አላወቁምም ይሆናል። እኔ እንግዲህ እርሳቸው ምን እያሰቡ እንደሆነ አውቃለሁ ለማለት ሳይሆን ምናልባት ጋጠወጥ ነፍሰ ገዳይ ገድሎት እንደሆነስ የማለት ነገር ይመስላል። ማን ያውቃል? ለማንኛውም ግን የሆነውን ሁሉ አንጥረን ለማወቅ መጣራችንን እንቀጥላለን። በነገሩ ውስጥ የሀገራቸው እጅ እንደሌለ ግን እርሳቸው ሙሉ በሙሉ ነው ያስተባበሉት።
ፕሬዚደንት ትራምፕ ወደ ሪያድ የላኳቸው የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ከንጉሡ ሳልማንና ከአልጋ ወራሻቸው ከልዑል መሐመድ ቢን ሳልማን ጋር ደብዛው ስለጠፋው ጋዜጠኛ ጉዳይ ተነጋግረዋል። ይሁን እንጂ ሳውዲዎች ጋዜጠኛው ተገድለዋል ብለው ሊያምኑ ነው ከመባሉ ሌላ የተገኘ መረጃ እስካሁን የለም። እስካሁኑ ጊዜ ድረስ ሳውዲ ካሾጊ ቆንስላዋ ውስጥ ተገድሏል የሚለውን የቱርክን ውንጀላ ራሱ ከቆንስላው ወጥቶ ሄዷል በማለት ስታስተባብል ነው የቆየችው። ሁለቱም ወገኖች ግን ለዚህ እሰጥ አገባቸው በይፋ ያቀረቡት ማስረጃ የለም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ውህዳን ሙስሊሞችን በገፍ ማፈሷ አሸባሪነትን ለመከላከል ይረዳል በማለት ትከራከራለች። ክህሎት እንዲኖራቸው በመርዳት የማንዳሪን ቋንቋ እንዲማሩ በማድረግና ዘመናዊ ሳይንስ እንዲቀበሉ በማበረታታት እየረዳህ ነው ትላለች። አንድ ከፍተኛ የቻይና ባለሥልጣን ክርክሩን ያሰሙት ዛሬ በወጣ ዘገባ ላይ ነው። ቻይና ኡግሪስን፣ ካዛሆችንና ሌሎች አናሳ ብሔረሰቦችን በማፈሷ ነቀፌታ በበረታበት ወቅት ነው ክርክሩን ያቀረቡት። የቻይናው ኦፊሴላዊ የዜና አገልግሎት ሽንዋ ላይ የወጣው ዘገባ ገዢው ኮሚኒስት ፓርቲ በምዕራብ ሽንዣን ክልል ርቆ ለሚገኘው ቦታ ያለው ራዕይ የማዕከላዊ እስያ የዘር ቡድኖች ከቻይና ባህል ጋር ተዋህደው ዘመናዊ ኑሮ እንዲቀበሉ ማድረግ ነው ይላል።
የሰሜንና ደቡብ ኮሪያ ተደራዳሪዎች በዩናይት ስቴትስ ከሚመራ የተባበሩት መንግስታት ድርጅት እዝ ጋር ሆነው ዛሬ የመጀመሪያውን ድርድር እያካሄዱ ነው። ሁለቱን ኮሪያዎች በሚለየው ከባድ ምሽግ ከሚገኝበት ከወታደራዊ እንቅስቃሴ ነጻ ከሆነው ቀጠና ክልል ውስጥ ነው የተሰበሰቡት። የሰሜንና የደቡብ ኮሪያ መሪዎች ባለፈው ወር ሶስተኛ ስብሰባ ባካሄዱበት ወቅት የጣምራ ጸጥታ ቀጠና የተባለውን እንደ አውሮፓውያን የዘመን አቆጣጠር በ1953 ዓ.ም የኮሪያው ጦርነት ሲያበቃ ሶስቱ ወገኖች ሲቆጣጠሩት የቆየውን ቦታ ከወታደራዊ ይዘት ለማጽዳት ተስማምተዋል። የማጽዳቱም ስራ እስከ ታህሳስ ወር ድረስ ባለው ጊዜ ውስጥ እንዲከናወን ይጠበቃል። የተቀበሩ ፈንጂዎችን ማስወገድ፣ የጥበቃ ኬላዎችን ማንሳት፣ የስለላና ሌሎች ወታደራዊ እቃዎችን ወይም መሳሪያዎችን ማራቅ ያካተተ ነውም ተብሏል።
በመጨረሻም የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣለውን ማዕቀብ ማስከበሩን ሙሉ በሙሉ እንዲቀጥል ዩናይትድ ስቴትስ ጥሪ አድርጋለች። አሜሪካ ይህን ያለችው ሁለቱ ኮሪያዎች በድንበራቸው በኩል የባቡር ሐዲድ እና የየብስ መንገድ ለመመስረት ከተስማሙ እንዲሁም የደቡብ ኮሪያው መሪ ሙን ጃኤን በሰሜን ኮሪያ ላይ የተጣለው ማዕቀብ እንዲላላ በሚጠይቁበት ወቅት ነው። ሁሉም አባላት የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣለውን ማዕቀብ ሙሉ በሙሉ እንዲተገብሩ እንጠብቃለን። ሁሉም ሀገሮች ሰሜን ኮሪያ ህገወጥ የሆነውን የኒውክሌር መሳሪያና የሚሳይል ፕሮግራሟን እንድታቆም የመጣር ኃላፊነታቸውን እንዲወጡ እንጠብቃለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ዮን ሃፕ ለተባለው የደቡብ ኮሪያ የዜና አገልግሎት መግለጫ ሰጥተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን።
ወደ አዲስ አበባ ይወስደናል የዛሬውን የካቢኔ ሹምሽር አስመልክቶ የተጠናከረ ቀዳሚ ዘገባ ነው።
አቶ አማኑኤል አብርሃም በኢትዮጵያ የሕዝብ ተወካዮች ምክር ቤት የመንግሥት ረዳት ተጠሪ ሚኒስትር ዴታ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ።
ይሄ ዛሬ ይፋ የተደረገው የአስፈጻሚ አካል አባላትን ሥልጣንና ተግባር ለመወሰን የወጣውና የጸደቀው አዋጅ መነሻው ምንድን ነው? ሲታሰብ የቆየ ነው? ከሆነስ ከመቼ ጀምሮ?
ይህ ጉዳይ ያው ካለፈው ሰኔ ወር አካባቢ ጀምሮ ሲሰራበት የቆየና በተለያየ ጊዜ ጠቅላይ ሚኒስትሩ የህዝቡን ጥያቄ ሊመልሱ የሚችሉ የለውጥ ጉዞውን ሊያፋጥኑ የሚችሉ የአደረጃጀት ለውጦችን እንደሚካሄዱ በተደጋጋሚ በተለያዩ መድረኮችን ሲገልጹ የነበሩት ነው። በጥናት ላይ የቆየ ነው። በዛሬው ዕለት በጥናት የቀረበው ማለት ነው።
ይሄ የካቢኔ ሹምሽር ታዲያ አሁን በሀገሪቱ እየተካሄደ ካለው ለውጥ ጋር ቀጥተኛ ግንኙነት አለው ወይ? ለውጡን የበለጠ የሚደግፉና በተሻለ ሁኔታ ሊያስቀጥሉ የሚችሉ ሰዎችን ወደ ሚኒስትርነት ማምጣት አንዱ መስፈርት ነው ማለት ይቻላል?
ሰዎችን ወደ ሚኒስትርነት ማምጣት ብቻ አይደለም የተሰራው ስራ በተለያየ መልኩ ተበታት ነው የነበሩ አስፈጻሚ አካላት ስራዎቻቸውን ተቀናጅተውና ተዋህደው የህዝብን ጥያቄ ሊመልሱ በሚያስችሉበት መንገድ እንዲደራጁ የአሰራርም የአደረጃጀትም ለውጥ በማድረግ ያንን ደግሞ ሊሸከም የሚችለውን የሰው ኃይል የመገንባትና የማደራጀት ስራ ነው የተሰራውና ይሄ ሲደመር መንግስት በሀገራችን ህዝቦች የልማት የፍትህና የዲሞክራሲ የሰላም ጥያቄን በተገቢ ሁኔታ ለመመለስ በተደጋጋሚ የገባውን ቃል ኪዳን በተግባር ያረጋገጠበት እርምጃ ተብሎ ሊወሰድ ይችላል። ይህም በተለይ በሀገራችን የተጀመረው የለውጥ ጉዞ በጥልቀት ለማስቀጠል በማህበራዊ በኢኮኖሚና በፖለቲካዊ መስኮች የተገኙትን ድሎችና ለውጦች ይበልጥ ጥልቀት እንዲኖራቸው እና ተቋማዊ ሆነው በተጠናከረ መደላድል ላይ ሆነው ፍጻሜ እንዲያገኙ ለማስቻል ታልሞ የተደረገ ሽግሽግና የለውጥ እርምጃ ተደርጎ ነው መወሰድ ያለበት።
አቶ አማኔል፣ ሌላው አዲስ ነገር በአዲሱ ካቢኔ ውስጥ ግማሹ ሴቶች መሆናቸው ይታያል። በኢትዮጵያ ታሪክ እንዲያውም የመጀመሪያ የሆኑት የመከላከያ ሴት ሚኒስትርም ተሹመዋል። ይህ በራሱ ምንድን ነው መነሻ? ውስጥ ይህን ያብራሩልኝ።
እንግዲህ በሀገራችን በርካታ የበቁ ሴቶች አሉ። እነዚህ ሴቶች እድል ሊያገኙ ምን አይነት ለውጥ ሊያመጡ እንደሚችሉ በተለያዩ መስኮች የተሰማሩ ሌሎች ሴቶቻችን በተጨባጭ ያረጋገጡበት ወቅት ላይ ነው የምንገኘው። በሕዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው የተሾሙት ክብርት ወይዘሮ ሙፈሪሃት በፓርላማ ውስጥ በርካታ ለውጦች አምጥታ በተጨባጭ ሁሉም አካላት የመሰከሩበት ነው። ሌሎችም በተለያዩ ተቋማት የተመደቡ ሴቶች ያመጧቸውን ለውጦች እና ሴቶች እድሉ እስካገኙ ድረስ በጣም የሚገርም ለውጥ ሊያስመዘግቡ እንደሚችሉ ቀደም ሲልም የነበረው እምነት ነበረ። እዛ ላይ የነበረው ተለያየ ጫና ነበረ። ያው የወንድ የበላይነት አስተሳሰብ የሚመነጩ ችግሮች በመኖራቸው የተነሳ ብቁ የሆኑ ሴቶችም ወደ መድረክ ወደ ኃላፊነት የሚመጡበት ሁኔታ በጣም ውስን ነው የነበረው። በመርፌ ቀዳዳ የሚያልፉ ጥቂት ሴቶች ግን ጥሩ ውጤት እያስመዘገቡ በመምጣታቸው አሁን ሙሉ እምነት ወደሚጣልበት ደረጃ እየተሸጋገረ ስለመጣ ዛሬ ላይ መከላከያ ብቻም አይደለም ትራንስፖርት ሚኒስትሩም የአጠቃላይ ሀገሪቷን ሴኪሪቲ እና የደህንነት ተቋማትና አካላትን ሊመራ የሚችል የሰላም ሚኒስትርም ሴት ወይዘሮ ሙፈሪሃት እስካሚል የሰላም ሚኒስትር ሆነዋል። የመከላከያ ሚኒስትርም ኢንጂነር አይሻ መሐመድ በተመሳሳይ ከአሁን በፊት በተመደቡባቸው ቦታዎች ያስመዘገቧቸው ከፍተኛ ውጤቶች ለዚህ ኃላፊነት አብቅቷቸዋል። የንግድና ኢንዱስትሪ ሚኒስቴርም በጣም ግዙፍ ተቋም ነው። ይህንንም የትራንስፖርት ሚኒስትርም በተመሳሳይ ሴቶች ናቸው። ጎላ ጎላ ያሉ ከአሁን በፊት ብዙ ጊዜ ታይቶ ከሆነ ወይ ሰራተኛና ማህበራዊ ወይ ባህልና ቱሪዝም የመሳሰሉ ሚኒስትሪዎች ነበረ ቢመደቡም ወይ ሴቶች ጉዳይ ሚኒስቴር ነበር የሚመደቡት። አሁን በሀገሪቱ አሉ የሚባሉ ቁልፍ ቁልፍ ተቋማትን እንዲመሩ የተመደቡት ሴቶች ናቸው። እነዚህም ከሀያ በሚኒስትር ደረጃ ከሚመሩ ተቋማት አስሩ ሴቶች ሆነዋል። ይሄ በሴቶች ላይ የገዢው ፓርቲ መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው መውሰድ።
በመጨረሻም አቶ አማኑኤል አዲሱን አዋጅና የካቢኔ ሹምሽር ዜና አስመልክቶ በተለያዩ ሚዲያዎች የደጋፊዎችና ተቃዋሚዎች አስተያየቶች ከወዲሁ በብዛት መውጣት ጀምረዋል። ለመሆኑ ይህን የዛሬውን የካቢኔ ሹምሽርና አዲስ አዋጅ አስመልክቶ በገዢው ፓርቲ በራሱ ውስጥ ሙሉ ስምምነት አለ ተብሎ አፍን ሞልቶ መናገር ይቻላል ይላሉ?
በጣም የሚገርመው ለምን ይሄ ተደጋጋሚ እንደሚነሳና ጥርጣሬ ውስጥ እንደሚገባ ግልጽ አይደለም። ምክንያቱም ቀደም ሲል በነበረው የኢህአዴግ ምክር ቤትም በኢህአዴግ ጉባኤም ከዛ በኋላም በተለያዩ መድረኮች እንደዚህ አይነት ለውጦች መደረግ እንዳለባቸው እምነት እየተያዘበት እንዲያውም መፋጠን እንዳለበት የጋራ እምነትና አረዳድ እየተያዘ አሁን ለዛሬ እስኪበቃ ድረስም የሚመለከታቸው አካላት በሙሉ እየተሳተፉበት በሙሉ ኮንሰንሰስ ላይ ተመስርቶ የመጣ መሆኑ በምንም መልኩ ጥርጣሬዎች ሊገባ አይገባም የሚል ሙሉ እምነት ስላለኝ ነው ይህን ማነሳው።
አቶ አማኑኤል አብርሃም በኢትዮጵያ ሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ፣ በጣም አመሰግናለሁ።
እኔም አመሰግናለሁ።
የዛሬውን የካቢኔ ሹመት አስመልክቶ የአዲስ አበባ ዘጋቢያችንን እስክንድር ፍሬውን በስልክ አነጋግረናል። አሉላ ነው ያነጋገረው፣ ቀጥሎ ይቀርባል።
እስክንድር እንደምናመሸህ።
አሉላ፣
ዛሬ ጥቅምት 6/2011 ዓመተ ምህረት የዋለው የህዝብ ተወካዮች ምክር ቤት አዲስ የካቢኔ ሹመት ሰይሟል። ከሀያው የካቢኔ ሹመት ውስጥ ከፊሉ ሴቶች መሆናቸው ተገልጧል። የካቢኔ አባላትን ቁጥር ከ28 ወደ 20 መውረዱ ተገልጿል። እስኪ የሆነውን ነገር በወጉ አስጨብጠን።
አዎ አሉላ፣ አንተም እንዳልከው ዛሬ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት ካቢኔ በእውነቱ እስካሁን ከነበሩት በስብጥር ደረጃ በጣም የተለየ ነው። በርካታ ሴቶች በቁልፍ ኃላፊነቶች ተመድበዋል። ከነዚህ ውስጥ ለምሳሌ ዛሬውኑ ከፓርላማ አፈ ጉባኤነት የለቀቁት ሙፈሪያት ካሚል እንግዲህ የቀድሞዋ የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ያን የምንጠራቸው አሁን አዲስ የተቋቋመው የሰላም ሚኒስቴር ሚኒስትር ሆነዋል። እንግዲህ በዚህ ሚኒስቴር መስሪያ ቤት ስር አሉላ በርከት ያሉ የኢትዮጵያ የደህንነት መስሪያ ቤቶች አሉ። ስለዚህ ወይዘሪት ሙፈሪያት ካሚል በርከት ያሉ የደህንነት መስሪያ ቤቶችን በበላይነት የሚመራው የሰላም ሚኒስቴር የተባለው አዲስ የሚኒስቴር መስሪያ ቤት ሚኒስትር ሆነው ተሹመዋል። በሱ ስር በሰላም ሚኒስቴር ስር ካሉት የደህንነት መስሪያ ቤቶች መካከል ለምሳሌ የመረጃ ደህንነት ኤጀንሲ፣ የፌዴራል ፖሊስ ኮሚሽን እንደዚሁም ሌሎችም ይገኙበታል። እንደዚህ እያለ መቀጠል እንችላለን። አሉላ፣ ሌላዋ በቁልፍ ኃላፊነት ላይ የተሾሙት ሴት ኢንጂነር አይሻ መሐመድ ናቸው። የመጀመሪያዋ ሴት የመከላከያ ሚኒስትር ሆነዋል ኢንጂነር አይሻ። ከዚህ ቀደም የባህልና ቱሪዝም እንደዚሁም የኮንስትራክሽን ሚኒስትር ነበሩ፣ እኚህ ወይዘሮ ማለት ነው። አሁን እንግዲህ የመከላከያ ሚኒስትር ሆነዋል። አንተም እንዳልከው ዛሬ ይፋ በተደረገው ካቢኔ ውስጥ ስማቸው ከተደመጠ ውስጥ 50% ሴቶች ናቸው እና ይህ የመጀመሪያው ነው ማለት ይቻላል። የዚህ ምክንያቱ እንግዲህ ጠቅላይ ሚኒስትር አብይ አህመድ እንደገለጹት ሴቶች በአገሪቱ ውስጥ ላደረጉት አስተዋጽኦ እውቅና ለመስጠትና ሌሎችንም ምክንያቶችን ዘርዝረዋል። በነገራችን ላይ እነኚህ ይህ ዛሬ ይፋ የተደረገው ካቢኔ በአገሪቱ እየተካሄደ ያለው የለውጥ ሂደት አንድ አካል መሆኑን ጠቆም ተደርጓል። በዚህም መሰረት አዳዲሶቹ ካቢኔ ሚኒስትሮች ማለት ነው ወይ ሚኒስትሮቹ የራሳቸው ሚኒስቴር መስሪያ ቤቶች ውስጥ ማሻሻያ እንዲያደርጉ ይጠበቃል። ቢሮክራሲን ማስወገድ የመሳሰሉትን አላማ ይዘው ማለት ነው።
መልካም
አሉላ፣ እንግዲህ ከጥያቄ በመነሳት እቀጥላለሁ።
መልካም እስክንድር፣ ቀደም ብለህ በርከት ያሉ ትልልቅ የተለዩ ሁኔታዎችን ጠቅሰሃል። የሰላም ሚኒስትሯን ወይዘሮ ሙፈሪያት ካሚል የደህንነት መስሪያ ቤቶቹን ጭምር በስሩ የሚታቀፍ መሆኑን ገልጸሃል። የምህንድስና ባለሙያ አይሻ መሐመድ የአገር መከላከያ ሚኒስትር ሆነዋል። ከዚህ ቀደም ያልታየ ብቻ ሳይሆን በኃላፊነቱም ክብደት ይልቁንም ደግሞ አሁን ባለው የአገሪቱ ሁኔታ ሊኖር የሚችለውን ሚና ለመመልከት የሚጋብዝ ይመስለኛል። ይሄ ምናልባትም በተለየ ሁኔታ የታየ የጾታ ስብጥር አዎንታዊ እርምጃነት እኩል ለሴቶች እውቅና የሰጠ ብለውታል ጠቅላይ ሚኒስትሩ። በአጠቃላይ በሀገሪቱ ለማምጣት ከሚፈለገው ለውጥ አንጻር የግለሰቦቹ ብቃትስ የቱን ያህል ግምት ተሰጥቶታል? ከዚህ ቀደም ከተለያዩ አካባቢዎች የመጡ የተለያዩ ውክልና ያላቸው ሰዎች የፓርቲ ውክልናን ጨምሮ ቀደም ሲል የቆየ አሰራር ይታወቃልና አሁንስ ካሁን ቀደም ታይቶ የማይታወቅ በሚሰኝ ደረጃ አዎንታዊ እርምጃነቱ እኩል የግለሰቦቹንስ ብቃት በተመለከተስ በዚህ ደረጃ በአሁን ሰዓት ሊባል የሚችል ነገር አለ ከወዲሁ አንተ የተረዳኸው?
አዎ፣ እንግዲህ አሉላ፣ አንተም እንደምታውቀው ኢህአዴግ ወደ ስልጣን ከመጣበት ጊዜ ጀምሮ የሚሰጡ ሹመቶች ወይም የካቢኔ ቦታዎች መነሻ ከሚያደርጓቸው ነገሮች አንዱ የብሔረሰብ ማንነትን ነው። የብሔረሰብ ስብጥርን ከግምት ያስገቡ ሹመቶች ሲሰጡ ቆይተዋል ባለፉት ዓመታትም። አሁንም እንግዲህ አገሪቱ በለውጥ ላይ ባለችበት በዚህ ሰዓትም እነዚህ ነገሮች ከግምት መግባታቸውን የሚያሳይ ነው። ተሿሚዎቹ ሴቶች አሉላ፣ ቅድም የጠቀስናቸውም ሌሎቹም እንግዲህ ከተለያዩ የኢትዮጵያ አካባቢዎች የመጡ ናቸው ወይም የተለያዩ የኢትዮጵያ አካባቢዎችን የሚወክሉ ናቸው። ለምሳሌ ኢንጂነር አይሻ መሐመድ ከአፋር፣ ወይዘሮ ሙፈሪያት ካሚል ከደቡብ፣ እንደዚሁም ሌሎቹም ከተለያዩ የኢትዮጵያ አካባቢዎች የሚመጡ ናቸው። ወይዘሮ አዳነች አቤቤ ከኦሮሚያ ለምሳሌ የጉምሩክ መስሪያ ቤት እንዲመሩ የተሾሙ ናቸው። ወይዘሮ ዳግማዊት ሞገስ ከብአዴን፣ እንደዚህ እያለን መሄድ እንችላለን እና እነዚህ ነገሮች ከግምት መግባታቸውን ማየት ይቻላል እዚህ ላይ። ነገር ግን በሴትነታቸው ብቻ ነው ወይ ደግሞ የጾታ ስብጥርን ከግምት በማስገባት ለማመጣጠን ሲባል ብቻ ነው ወይስ በትክክል ያንን ኃላፊነት ሊወጡ የሚችሉ መሆናቸውም በደንብ ታስቡበታል የሚል ነው የአንተ ጥያቄ። ይህንን በተመለከተ እንግዲህ ስንመለከታቸው አንዳንዶቹ እዚህ ከተሾሙት ውስጥ ባለፉት ጥቂት ዓመታት ውስጥ በተለይ ወደ ከፍተኛ ኃላፊነት በአጭር ጊዜ ውስጥ የመጡ ናቸው። በተለይ አሁን ከተጀመረው የለውጥ እንቅስቃሴ አንጻር ደግሞ በጠቅላይ ሚኒስትሩ እምነት የሚጣልባቸው መሆናቸውን የሚናገሩ ወገኖች አሉ። ቀደም ሲል ሳናገራቸው የነበሩ አንድ ተንታኝ እንዳሉት ግን በእሳቸው ሀሳብ ማጠቃለል ብችል ዛሬ ከተሾሙት ሰዎች ማንነት ይልቅ አብዛኛው ሰው ከግምት የሚያስገባው የዶክተር አብይን ማንነት ነው። ዶክተር አብይ ያላቸው ተቀባይነት በሀገሪቱ ውስጥ አሁንም ከፍተኛ ነው እና እሳቸው የሚያቋቁሙት ካቢኔም በእሳቸው አይን ሊታይ ይችላል። ስለዚህ ምናልባት ሚዛን የሚደፋው የእሳቸው ማንነት ነው። ሰው በእሳቸው በሚሰሩት ስራ ላይ ያለው ከፍተኛ እምነት ወይም ለለውጡ ያለው ድጋፍ፣ እነዚህም ሰዎች ገና እንግዲህ በሂደት ማናቸው የስራ ውጤታቸው ምን ይመስላል የሚለው በሂደት የሚታይ ሆኖ ግን ለጠቅላይ ሚኒስትሩ ያለው ድጋፍ ለእነዚህም ሰዎች ድጋፍ ሊሆናቸው ይችላል የሚል እምነት አለ በአንዳንድ ወገኖች እና ተንታኞች በኩል አሉላል።
መልካም እስክንድር፣ በርከት ያሉ ጥያቄዎችን መምዘዝ ይጋብዛል። ዛሬ የመጀመሪያ ይፋ የተደረገበት ጊዜ ነው። የፓርላማ አባላትን ወይም የፓርላማ ወኪሎችንም የአገሪቱ ሸንጎ ወኪሎችንም ለማነጋገር እቅድ ተይዟል። ተከታዩ ዘገባችን እሱን ይመለከታል። መልሰን እንነጋገራለን፣ ተንታኞችም እናቀርባለን። ለአሁኑ ግን ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። ይስጥልኝ ለሁሉም።
ከአዲስ አበባ ከተለያዩ ቦታዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተልከው የነበሩ 1204 ወጣቶች ከነገ በስቲያ ሐሙስ እንደሚለቀቁ የፌዴራል ፖሊስ አስታወቀ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ እንደተናገሩት ወጣቶቹ ከመስከረም 2 እስከ 8 2011 ዓ.ም በአዲስ አበባ ከተማ በነበረው ብጥብጥ ተሳትፎ የነበራቸው እንደሆኑ ገልጸው ጦላይ በነበራቸው ቆይታ የሕግ የበላይነትና የሰላም አስፈላጊነት ላይ ስልጠና ተሰጥቷቸዋል ብለዋል። ከትላንት ጀምሮ የወጣቶቹ እስር ከሕግ ውጭ መሆኑን በመግለጽ እንዲለቀቁ የሚወተውት የሶስት ቀናት ዘመቻ በማህበራዊ ሚዲያ እየተካሄደ ነበር ትላለች ጽዮን ግርማ። ዝርዝር ዘገባውን ታሰማናለች።
መስከረም 5 2011 ዓመተ ምህረት ከኤርትራ ወደ ኢትዮጵያ የገቡትን የኦሮሞ ነጻነት ግንባር ኦነግ አመራሮችን ያቀባበል ዝግጅትን ተከትሎ ግጭት ከተቀሰቀሰና በቡራዩ ጥቃት ከተፈጸመ በኋላ በአዲስ አበባ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ ተይዘው ወደ ጦላይ የተወሰዱ 1204 ወጣቶች እንደሚፈቱ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል።
ከነብስ ግድያና ከአካል ጉዳት ባነሰ መልኩ ወንጀል የፈጸሙ 1204 አካባቢ የሚሆኑት እና የብጥብጥ ተሳትፏቸው የከፋ ስለነበረ በፖሊስ ላይ ድንጋይ ሲወረወሩ በሰዎች ላይ እንደዚህ ብጥብጡን በማባባስ በማነሳሳት ከፍተኛ ሚና የተጫወቱ ወጣቶች እንግዲህ ወደ ጦላይ ወስደናቸው የተወሰነ ጊዜ የሕግ የበላይነትና በተለይ የሰላም አስፈላጊነት ለወጣቱ ምን ያህል እንደሆነ የደንብ ግንዛቤ ሊጨብጡበት የሉ የሚያስችላቸው የስልጠና መርሃ ግብሮችን አዘጋጅተን ስልጠና እየተሰጣቸው ነበር እንጂ እስር ላይ አልነበሩም። የግልጽ መሆን አለበት። ስለዚህ አሁን ያን በተከታታይ በካሪኩለም ደረጃ ተቀጥሎ የተዘጋጀውን ስልጠና ተሰጥቷቸው ይህን አይነት ብጥብጥ ለማንም ሰው እንደማይጠቅም እነሱ መራሳቸው በሚገባ አምነውበት ውይይት ተደርጎ ሐሙስ ይወጣሉ ተብሎ ነው የሚጠበቀው። ሐሙስ ሲወጡም ዝም ብለው ይወጣሉ ማለት አይደለም። በየክፍለ ከተማው ስራ የሌላቸው ከአዲስ አበባ አምስት ከድር ጋር በመቀናጀት በተደራጅተው ወደ የስራ እንዲፈጠርላቸው ሁሉ ዝግጅት እየተደረገ ነው ያለው።
እንግዲህ ሐሙስ መፈታታቸው እንዳለ ጥሩ ነገር ሆኖ ኮሚሽነር ዘይኑ ጀማል በማህበራዊ ሚዲያ ላይ ቀናት ከትላንት ጀምሮ ለሶስት ቀናት የሚቆይ ዘመቻ ሲደረግ ቆይቷል። እንግዲህ እንዲህ ያለ ዘመቻ ቀደም ሲልም በኢትዮጵያ የተቃውሞ እንቅስቃሴ ውስጥ በነበረ ጊዜ የነበሩ ዘመቻዎች ናቸው እና እዛ ላይ ከተነሱት ነገሮች አንዱ የህግ ባለሙያዎችም አምነስቲ ኢንተርናሽናል ለእስሩ የተሰጠው ምክንያት ጦላይ ማቆየቱ ህጋዊ መሰረት የለውም፣ እስር ሲፈጸም በህግ አግባብ መሆን አለበት፣ አለበለዚያ የህግ ጥሰት ይመጣል፣ ወጣቶችን ወስዶ ጦላይ ለማሰር ወይም ጦላይ ለስልጠና ለመውሰድ የሚጠቀስ ህግ ወይም ካተት ያንን የሚያካተት ህግ ያስፈልጋል ብለው በጽኑ ሲከራከሩ ቆይተዋል። እና በምን ህግ ነው ወጣቶቹ ጦላይ የተወሰዱት?
ወጣቶቹ አብዛኞቹ የተያዙት ይኸውልሽ፣ አይዘር ቅድም እንደተናገርኩት ብጥብጥ ሲያነሳሱ ሲፈጥሩ፣ በፖሊስ ላይ ጠመንጃ የያዘ ፖሊስ በድንጋይ ወግረው ሲያባርሩ በወቅቱ የተያዙ እንዲሁም ደግሞ በጥቆማ በተያያዘ ጥቆማ ንቁ ተሳታፊዎች ናቸው ወይም ደግሞ ቀስቃሾች ናቸው ተብለው የተለያዩትን ነው የተያያዙት። ከተያያዙ በኋላ ብዛት ስለነበራቸው ስክሪን መደረግ ነበረባቸው። በጣም ብዙ እንግዲህ ጥፋት ነው የደረሰው። ከዚህ በፊት ምናልባት ገልጽልሽ እንደሆነ አላውቅም፣ 28 ሰው ሞቷል በዛ ብጥብጥ። ቀላል አይደለም፣ ብዙ ንብረት ወድሟል እና የ28 ሰው ህይወት ጠፍቷል። ከ28ቱ ከሞቱት ሰዎች መካከል 21ዶቹ በስለትና በድንጋይ ተቀጥቅጠው ነው የተገደሉ። እንደዚህ አይነት ጥፋት ነው አዲስ አበባ ውስጥ የተካሄደው። ይህ ጥፋት የተካሄደው በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው ናቸው። ቀጥታ ተሳትፎ ያላቸው 73 የሚሆኑ ሰዎች፣ በግድያና በአካል ጉዳት ተሳትፎ ያላቸው 73 የሚሆኑ ሰዎች ለይተን ስክሪን አድርገን ለፍርድ አቅርበናል። ህገወጥነቱ አይታይም፣ ህገወጥ ነው የሚሉ ሰዎች ሌላው ህብረተሰብ አዲስ አበባ ውስጥ ለሚኖር ከ4.4 ሚሊዮን ህብረተሰብ ወይም ደግሞ ለዲፕሎማቲክ ህብረተሰብ ምንም አይነት ደንታ የሌላቸው ሰዎች ካልሆኑ በስተቀር እንደዘንዱ አይገባም። በእውነቱ
ወደ ጦላይ የተወሰዱት የአዲስ አበባ ከተማ ወጣቶች እስር ከህግ ውጪ መሆኑን የሚጠቅሱና ወጣቶቹ ከእስር እንዲለቀቁ የሚወተውቱ የማህበራዊ ሚዲያ ዘመቻ ከትላንት ጀምሮ ለሶስት ቀናት የሚቆይ ማለትም ነገ የሚጠናቀቅ እየተካሄደ ነው። በዚህም በፌስቡክ እና በትዊተር ምስሎችን ከጽሑፎች ጋር አያይዞ ወጣቶቹ በአስቸኳይ እንዲለቀቁ ሲጠይቁም ቆይተዋል። ኮሚሽነር ዘይኑ ጀማል በመጀመሪያ ጦላይ በስልጣና ላይ የሚገኙ ወጣቶችን የአዲስ አበባ ወጣቶች በማለት በጥቅል ስም መጥራት ተገቢ አይደለም ይላሉ።
ወጣቶችን ይወክላሉ ማለት ከብዳል። ምክንያቱም ባለፈው ከመስከረም 2-8 ድረስ ባለው የአዲስ አበባና አካባቢ ውድድር ላይ የተሳተፉ ወጣቶች ቢባል ይሻላል እና እነዛ ወጣቶች የአዲስ አበባ ወጣቶች ይወክላሉ። ምክንያቱም የአዲስ አበባ ወጣቶች በጣም ጨዋና ብዙ ማጆሪቲ ነው። የአዲስ አበባ ወጣት በጨዋ ቤተሰብ ያደገ በጨዋ ኢትዮጵያዊነት ያደገ አብዛኛው ለፍቶ እየሰራ የሚኖር እና እንደዚህ አይነት ብጥብጥም አይሳተፍ ነው። ምክንያቱም 60-60% የአዲስ አበባ ፖፕሌሽን አብዛኛው ወጣት ነው እና ይህ ሁሉ ወጣት ለዚህ ብጥብጥ ቢወጣ ኖሮ ማንም ሰው አይተርፍም ነበር። ስለዚህ የአዲስ አበባ ወጣቶች ተብሎ የሚነገረው ነገር ትክክል አይደለም።
ወጣቶቹ ከታሰሩ በኋላ ባሉት ተከታታይ ቀናት የአሜሪካ ድምጽ ባቀረበው ዘገባ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ከአሜሪካ ድምጽ ተጠይቀው 3000 ወጣቶች ታስረው እንደነበር፣ ከዛ ውስጥ በሺሻ ማጨስና በመሳሰሉት ከሱስ ጋር የተያያዙ ጉዳዮች የታሰሩ መለቀቃቸውን ገልጸው ቀሪዎቹ 1204 ደግሞ ወደ ጦላይ መወሰዳቸውን፣ የቀሩት 170 የሚሆኑ በሕግ እንደሚጠየቁ ገልጸው ነበር። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በበኩሉ ይህንን መግለጫ ተቃውሞ ሌላ መግለጫ አውጥቶ ነበር። የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን በወቅቱ ማነጋግረናቸው የወጣቶቹን እስር ድርጅታቸው የሚቃወምበትን ምክንያት አስረድተውን ነበር።
ያ እስር ተፈጸመበት አካሄድ የህግ አግባብ የለውም። የኢትዮጵያንም የዓለም አቀፍ ህግን በጣሰ መልኩ የተፈጸመ ነው። አንደኛ ሰዎች ሺሻ ሲያጨሱ ወይም ሲጫር ስለቃሙ ነው ያሳልናቸው የሚል ነገር ነው ያለው አንደኛ። ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፈዋል ተብሎ ነው። ሶስተኛ ደግሞ ዝርፊያን ተብሎ ነው። ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል። ጦር ላይ ጦር ካምፕ ለተሃድሶ ትምህርት ተብሎ ማለት እና እነዚህ ነገሮች ያው ሰዎች የሚያዙት በህግ አግባብ ብቻ መሆን አለበት የሚባለው በግልጽ በተገመተ ህግ ያንን አያሟላም። ምክንያቱም ሺሻ ማጨስም ጫት መቃምም በኢትዮጵያ ህግ የተከለከለ ነገር አይደለም። ሁለተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ለጠበቃ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ጦር ላይ ማለት ወደ 300-400 ኪሎ ሜትር ከአዲስ አበባ የራቀ ነው። ወደዛ ነው የተጋዙት እና ሰብአዊ መብታቸውን የሚጥስ ነው የሚለው እና በዶክተር አብይ የሚመራው መንግስት ከመጣ በኋላ ብዙ የሰብአዊ መብት መሻሻሎች አለ ብለን ሁሉም ሰው ሁሉም አካል ተስፋ በያዘበት ጊዜ በዚህ ወደ ኋላ የሚመልስ ነገር ታስቦናል የሚለውን ነገር ለመግለጽ ላይ መግለጫ ወጣ ነው።
ኮሚሽነር ዘይኑ በቡራዩና በአዲስ አበባ ጉዳይ ከዚህ በኋላ ታስረው ክሳቸው በፍርድ ቤት የሚታየው 83 ወጣቶች ከአዲስ አበባ፣ 384 ደግሞ ከቡራዩ በቀጥታ ወንጀል ላይ ተሳትፈዋል በሚል የተያዙ እንደሆኑ ተናግረዋል። ከጥቅምት 2-8 ባሉት ቀናት በቡራዩና በአካባቢው በአሰቃቂ ሁኔታ የተገደሉት ሰዎች ቁጥር 58 መሆኑን የፖሊስና የአምነስቲ ኢንተርናሽናልን መረጃን ጠቅሰን መዘገባችን አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን ዝግጅታችን ነው። እዚህ ግድም የሙዚቃ ፋታ እናደርጋለን።
This is the time.
አድማጮች አሁን አጫጭር ዜናዎች እናነባለን። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። አዲሱ የካቢኔ አባላት በብቃት፣ በልምድ፣ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ አብራርተዋል። የዩናይትድ ስቴትስ ወታደራዊ ኃይል ሶማሊያ ውስጥ በአል ሸባብ ላይ ባካሄደው የአየር ድብደባ 60 አማጽያን እንደተገደሉ ገልጿል። ለአንድ ዓመት በሚጠጋ ጊዜ ውስጥ ባልታየ መልኩ ብዙ አማጽያን የተገደሉበት ተደርጎ ታይቷል። ናይጄሪያ ውስጥ በያዝነው ዓመት ቀደም ሲል በጽንፈኛ ሙስሊም ቡድን ተጠልፋ የነበረችው ሁለተኛ የረድኤት ሰራተኛ መገደሏን የናይጄሪያ መንግስት ገልጿል። በጽንፈኛው ቡድን የተገደለችው ሀዋ መሐመድ ሊማን እንደምትባል የኢንፎርሜሽን ሚኒስቴር ተናግሯል። በዓለም አቀፍ የቀይ መስቀል ኮሚቴ በሚረዳ ሆስፒታል ትሰራ እንደነበር ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ደብዛው ስለጠፋው የሳውዲ አረቢያ ተወላጅ ጋዜጠኛ ጉዳይ ከሳውዲ አረቢያ ንጉሥ ሳልመን እና ከአልጋወራሽ መሐመድ ቢን ሳልመን ጋር ዛሬ ተገናኝተው ተነጋግረዋል። ጋዜጠኛው ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ሲወጣ አልታየም። ቻይና ውህዳን ሙስሊሞችን በገፍ ማፈሷ አሸባሪነትን ለመከላከል ይረዳል በማለት ተከራክራለች። ክህሎት እንዲኖራቸው በመርዳት የማንዳሪን ቋንቋ እንዲማሩ በማድረግና ዘመናዊ ሳይንስን እንዲቀበሉ በማበረታታት እየረዳሁ ነው ትላለች። የሰሜንና የደቡብ ኮሪያ ተደራዳሪዎች በዩናይትድ ስቴትስ ከሚመራ የተባበሩት መንግስታት ድርጅት እዝ ጋር ሆነው ዛሬ የመጀመሪያ ንግግር እያካሄዱ ናቸው። ሁለቱን ኮሪያዎች በሚለየው ከባድ ምሽግ ባለበት ቦታ ውስጥ ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና ነው የተሰበሰቡት።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን።
ሁለተኛውን አጋማሽ ስርጭታችንን በቀደመው የዓለም ዜና ጀምረናል። አሁን ወደ ቅንብሮቹ እንዘልቃለን። አገር መገንባት የሚጀመረው ከመንደር ነው በሚል መሪ ቃል በባህር ዳር ከተማ የአባይ ማዶ ወጣቶች የተባሉ በቅርቡ የሰላምና የይቅርታ እንዲሁም የአንድነት መድረክ በሚል ባዘጋጁ ስነ ስርዓት በተቀናቃኝ ቡድኖች መካከል አለ ያሉትን የቆየ አለመግባባት ሸምግለዋል። በወጣት ቡድኖቹ መካከል የተፈጠሩ አንዳንዶቹ ግጭቶች ለሕይወት መጥፋትና የአካል ጉዳትም ምክንያት እንደነበሩ ተመልክቷል። ዘጋቢያችን አስቴር ምስጋናው ተከታዩን አጠናቅራለች።
ነገሩ እንዲህ ነው። በባህር ዳር ከተማ በተለምዶ አባይ ማዶ ወይም ቀበሌ 11 እና ቀበሌ 10 ያሉ ወጣቶች የሚለያቸው የአባይ ድልድይ ነው። ማዶና ማዶ ያሉ ወጣቶች ከቅርብ ጊዜ ወዲህ በተራ ነገሮች በመጋጨት የቡድን ጸብ በመጣላት አካባቢውን ያውካሉ። ይህ ክፍተት ደግሞ ሀገርን ለማፍረስ በር ይከፍታል ብለው ያሰቡ ወጣቶች የአባይ ማዶ ወጣቶች የበጎ ፈቃደኞች የሰላም የይቅርታና የአንድነት መድረክ በማዘጋጀት የሁለቱ ቀበሌ ወጣቶችን በቅርቡ አስታርቀዋል። ማስታረቅ ብቻም አይደለም፣ አቀራርበዋል። የፕሮግራሙ አስተባባሪ ወጣት አደራጀው መልኬ እንደገለጸው
ሀገር የሚጀምረው ከቤተሰብ ነው። ይሄንን ፕሮግራም እኛ የምናስበው እንደ ሀገር አስተዋጽኦ ያደርጋል ብለን ነው። ስለዚህ የሚያስብ የሚያምሰለስል ግዴታውን የሚያውቅ ወጣት ስንፈጥር፣ አካባቢውን የሚያውቅ ወጣት ሲፈጠር፣ ይሄ የኔ አካባቢ ነው፣ የኔ አካባቢ ደግሞ ጤነኛ መሆን አለበት ብሎ ኃላፊነቱን የሚወጣ ወጣት የመፍጠር ፕሮግራም ነው አላማው። ያንን ፕሮግራም ይሄንን በተሳካ ሁኔታ ካሳካን ይህ እንደ ሀገር ተሞክሮ ይሆናል። ወጣቶቹ አካባቢያቸውን ካወቁ አካባቢያቸውን ይጠብቃሉ። አካባቢያቸውን ከጠበቁ ማህበረሰቡን ይጠብቃሉ። ማህበረሰቡን ከጠበቁ ሰላም ይሆናል። ሰላም ከሆነ እንደ ሀገር ሰላም እንሆናለን ማለት ነው። ስለዚህ ውጤቱ እንደ ሀገር ነው የምናስበው። ድርጊቱ እንደ ክፍለ ከተማ ቢሆንም እንደ ሀገር ግን የሚመነዘር ውጤት አለው ብዬ አምንበታለሁ። የእርስ በርስ ትውውቁ ማለት ሰዎች የተለያየ ሃይማኖት፣ አስተሳሰብ፣ የተለያየ ማንነት ሊኖራቸው ይችላል። ሰዎች ግን ባላቸው የነዚህ ሁሉ ዝርዝር ጉዳዮች የሚያጋጩ አይደሉም። እነዚህ አብረው ከመኖርም የሚከለክሉ አይደሉም። ስለዚህ ሁኔታውን መረዳት፣ የራስን ማክበር፣ የሌሎችን ማክበር፣ የጋራን ጥቅም ማስከበር፣ የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣል። ስንከባበር እንስማማለን። ስንስማማ ሰላም ይፈጠራል። ስለዚህ በዛ ሂደት ተጠቃሚ እንሆናለን። ሁላችንም ተጠቃሚ እንሆናለን። ሁላችንም በሀገራችን ያለን ወጣቶች ይህ የኔ ከተማ ነው ካል ከተማችንን ከነዚህ ሰዎች የመጠበቅ ግዴታ አለብን። ከተማችንን ሰላማዊ ማድረግ አለብን ብለን ለዛ ደግሞ የሚያስፈልጉትን ነገሮች በከተማው ነባራዊ ሁኔታ ተንተርሰን መስራትና ከተማው ሰላማዊ ማድረግ አለብን። ያን ስናደርግ ለዛ ከተማ ሳይሆን ለኢትዮጵያ አስተዋጽኦ እንዳደረግን ሊገባን ይገባል። ስለዚህ አካባቢያችንን ማወቅ መጠበቅ የኛ ድርሻ ነው በሚለው ላይ ሁሉም ወጣት ኢትዮጵያ ውስጥ ያለው ወጣት ቢሰራና ለውጥ ማምጣት ደግሞ እንደሚቻል እርግጠኛ ነን። በዚህ ጉዳይ
ስሙ እንዲጠቀስ ያልፈለገው የ20 አመት ወጣት እንደገለጸልኝ ከዚህ በፊት በቡድን ጸብ ጓደኞቹን አጥቷል። ከፍቅር እንጂ ከጸብ ትርፍ እንደሌለም ተረድቷል።
በጸብ ምክንያት ደግሞ ጓደኛዬን አጥቻለሁ።
መነሻዎቹ ምንድን ነው ግን የምትጠሉበት?
ቀበሌ 10 ልጅ ወይም የቀበሌ 11 ልጅ በመባል አለለለ
መናናቅ
በሚለው ነገር
ብዙ ወጣት ይጎዳል።
ከመጎዳትም አልፎ ህይወት እስከ ማጥፋት ድረስ ማለት ነው። አሁን በቅርቡ ጓደኛችን አጣን። አሁን ደግሞ ፓላስ አካባቢ አንድ ጓደኛችን አለ። ሶስቱ ነው ሆደው ወቅተውት ቾን የነበረው ወቅተውት እናም ተመልሰው መጥተዋል። አሁን እንኳን ማለት ነው እና በቃ አለ አይደለ ይሄ ግሩፕ ጠብ ቢቀር ደስ ይለኛል።
አንተ አሁን ከዚህ ምን ተማርክ?
ለሰው ልጅ ጸብ ምንም እንደማያደርግ ተምሬያለሁ። ይሄን ጸብን ወደ ፍቅር ብንቀይረው፣ አንድ ብንሆን፣ ብንተሳሰብ ወንድማዊነቱ ይበልጣል። ነገ ከነገ ወዲያ በሰላም በፍቅር መገናኘቱ ነው የመሰለ ነገር የለም። እንደዛ ብዬ አስባለሁ።
ለዛሬ ተማርከው
አንድነትን ተምሬያለሁ። በቃ ፍቅርን፣ ከፍቅር በላይ ምንም ነገር የለም።
ማዶና ማዶ ያሉ ወጣቶች በሚፈጥሩት ጸብ ከወላጆች አልፎ ማህበረሰቡ ይታወክ ነበር። ይህንን መድረክ ያመቻቹ ወጣቶች ምስጋና ይገባቸዋል ነው ያሉት በባህር ዳር ከተማ የፖሊስ መምሪያ ሰላም ማስከበር ቡድን መሪ ምክትል ኮማንደር ታፈረ ጓዴ።
በተለይ ባህር ዳር ውስጥ እንደ ቀበሌ 11 ስንጠቅስ በአብዛኛው ጫት ጋር ተያይዞ እስከ መገዳደል እስከ መደባደብ የደረሰበት አለ። እንደ ሽሻ ወረሽኝ ሆኖ የወረደው ይሄ ጃምቦ መጠጥ የሚባል አለ። ወጣቱን በኩልብን ያለ ይሄን ወጣቱን እኛ ጋር በመቀራረብ በመነጋገር የለውጡ ደግሞ አርአያ ሆኖ በመነሳቱ አሁን የተሻለ ነገር አለ። ግን አሁንም ቢሆን ያልተቋረጠበት አለ። ምናልባት እኔ አሁን የምለው ወጣቱም አሁን ብታዩት በዚህ አባይ ማዶ ላይ አርአያ ነው። ለባህር ዳር ትልቅ አርአያ ተሰርቷ ማለት ይቻላል። ይህንን በራሱ ተነሳሽነት በራሱ ፍላጎት ተነስቶ ለዚህ ደርሶ እኛንም ጋብዞ በርካታ ወጣት ወጥቶ እኛ ችግራችን በጋራ እንፍታ፣ እንደመር፣ እንግባባ፣ እንታረቅ፣ እንስማማ በሚል እያቀረበ ነው ያለ። ይህን ይዘን ደግሞ እኛም ቢሆን ከወጣቱ ጎን ተሰልፈን ለሚደርስበት ለማንኛውም ነገር ችግር ተኛ ወደና ጀርባ ሳይሆን ፊት ለፊት ተቀራርበን እየተነጋገርን ስለሆነ ጥሩ እንሰራለን ብለን ነው የምንጠብቀው። ይህን ነው የምለው።
ዘላለም ፍሳ በዛብህ እባላለሁ። የምኖረው በዚህ በባህር ዳር ከተማ ልዩ ቀበሌ 10 ነው። ከልጅነት እስከ እውቀቴ ተምሬ ስራ ይዤ ዛሬ ለጡረታ በቅቼ አለሁኝ። አካባቢያችን በተመለከተ ያው ከአካባቢው ወጣት፣ አዛውንት፣ ህፃን፣ ሽማግሌ ከሃይማኖት ተቋማት ጋር የሰላምና የመልካም አነጋገር ማህበራዊ ኑሮ እኖራለሁ። ለአንድ ሀገር ለአንድ አካባቢ ትልቁ መሰረቱ ሰላም ነው። ሰላም የወጣቱ ብቻ ሳይሆን የአዛውንትም፣ የመንግስት ተወካይ፣ የህዝብ ተወካዮችም ማንኛውም ይገባኛል ብሎ ስለ ሀገር ሰላም፣ ስለ ሀገር አንድነት፣ ስለ ሀገር ደህንነት ማሰብ ይገባዋል። በዚህ አካባቢ እነዚህ ወጣቶች እኛ ትልቆቹ ያልሰራነውን ስራ ወጣቱ ለሀገር ተቆርቋሪነት፣ ለሀገር ሰላም፣ ለሀገር ማሰብ ከስራ ፈትነት ወጥተው ከደባል ሶስት ወጥተው የወንበሩ ተተኪ እንዲሆኑ መልካም ፍላጎት።
በዚህ የሰላም የይቅርታና የአንድነት መድረክ ላይ ከሁሉም ሃይማኖቶች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች የተገኙ ሲሆን ተሞክሯቸውን ለማስፋፋት ያመች ዘንድ ከሌሎች ቀበሌዎች ተጋብዘው የመጡ ወጣቶችም ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ቅንብር ነው የምናልፈው። ሳምንታዊው ሐኪሞን ይጠይቁ።
ሐኪሞን ይጠይቁ ለምሽቱ በሕክምናው የእንግሊዝኛ አጠራር ፖስት ትራውማቲክ ስትረስ ዲስኦርደር በመባል የሚታወቀው የአእምሮ መታወክ ዙሪያ ባለፈው ሳምንት የተጀመረ ዝግጅት ተከታይ ነው ይዞ የቀረበው። እጅግ የከፋ አደጋ ያስከተለ ድንገትን ተከትሎ የሚመጣውን ይህን የህመም ሁኔታ ያብራሩልን የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርአያ ሳምንት በመጀመሪያው ክፍል ምልልሳቸው የህሙማንን ምንነት ተፈጥሮና ጠባይ አስረድተውን ነበር። ፕሮፌሰር መስፍንን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ለምሽቱ በቀደመው ዝግጅቱ መጨረሻ ባነሳውና ለዛሬ በእንጥልጥል ካሳደረው ጥያቄ ይነሳል።
ፕሮፌሰር መስፍን፣ እስኪ ተጨባጭ እናድርገው። ከኢትዮጵያ አንዳንድ አጋጣሚዎች ጋር አያይዘን በቅርቡ የተከሰተ ግጭት በምስል የታዩ የሚሆኑ በስፍራው የነበሩ ሰዎች አንዳንዶችን አስጨናቂ ሁኔታ እንደከሰተባቸው ይነገራል። ከዚህ ቀደምም ብዙዎች ያለቁበት፣ ወጣቶች የተገደሉበት መሰል ሁኔታ ምንም ግን ከዚያ በኋላ የሕክምና ትኩረት ሳይሰጠው የታለፈ ግለሰቦች ያን ሸክም ይዘው የኖሩበት ሁኔታ ይጠቀሳልና እነኚህ ቀደም ብለው ከገለጿቸው የህመም ሁኔታዎች ጋር ሊዛመዱ ይችላሉ? ለዚያ ሊያጋልጡ ይችላሉ? የቅርቡን መሰንበቻውን በአዲስ አበባ አካባቢ የታየውን ሰቅጣጭ፣ ምናልባትም ከዚህ ቀደም የማናውቀው የሚመስል ድንገትም ጨምረው ቢያስረዱን።
አዎ፣ እንዲህ አይነት ክስተቶች ለተለያዩ አይነት ደረጃ ላላቸው የአእምሮ ጤና ችግሮች ያጋልጣሉ። ደረጃዎቹ ቀደም ብዬ እንዳልኩት ከፍተኛ የሆነ ውጥረት ብያለሁ፣ አንዛይቲ፣ መረበሽ፣ መሸበር እና ወደፊት በራስ ላይ እምነት አለመኖር፣ አካባቢን መፍራት፣ ሰዎችን መጥላት እና ሰዎችን መፍራት የመሳሰሉት ቀስ ቀስ እያሉ ሊያድጉ ይችሉ እና ወደ ከፍተኛ የሆነ ድብርት ውስጥ ሊቀጡ ይችላሉ። ከዛም በላይ ደግሞ ቀደም ብዬ እንዳልኩት ለከፍተኛ የሆነ አእምሮ ቀውስ ወይም ሳይኮሲስ ለምንለው እንዲህ አይነቶቹ ደግሞ ሂደቶች ወደፊት እያደጉ ሄደው በተለያየ ጊዜ ሊያገረሹ ወደሚችሉ ቀደም ብዬ ለጠቀስኩት አይነት የአእምሮ ጤና ችግር የፖስት ትራውማቲክ ስትረስ ዲዞርደር ወይም ከአደጋ በኋላ ለሚከሰት ከፍተኛ የሆነ አእምሮ ቀውስ ሊዳርጉ ይችላሉ። ስለዚህ እንዲህ አይነቶች ነገሮች የታወቁ ናቸው። እንግዲህ ጥያቄው ለምሳሌ በሌላው ሀገር ይህ አይነት አሁን በጠቀስከው አይነት ችግር በሚከሰትበት ጊዜ በተለይ የባለሙያ ችግር በሌለበት ቦታ ያለው ነገር ምንድን ነው? የትሮማ ባለሙያዎች ወይም ደግሞ እንዲህ አይነት ችግር አእምሮ ላይ ቁስሉ ስር እንዳይሰጥ ሊያግዙ የሚችሉ ባለሙያዎች ቶሎ በቦታው ላይ ደርሱና ወይም ደግሞ ከቦታውም ውጪ ሰዎቹን ያገሉና የሚያስፈልገውን ለምክክር አገልግሎት ብቻ ሳይሆን የአካላዊ ውጥረታቸውን የአእምሮ ከፍተኛ ውጥረታቸውን የሚያረግቡበት የተለያዩ የሕክምና ዘዴዎች አሉ። አንደኛው የምክክር አገልግሎት ነው። ሁለተኛ የመድኃኒት አገልግሎት ነው። ሶስተኛው ለምሳሌ ሕጻናት ከሆኑ መረበሻቸውን፣ መሸበራቸውን እንዲቀንሱ የተለያዩ ዘዴዎችን በመጠቀም ማረጋጋት ይቻላል፣ አዋቂዎችንም ጭምርና። ነገር ግን በእንደኛ አይነት ያለው ሀገር መጀመሪያ ሰዎችም እንዲህ አይነት ችግር በሚደርስባቸው ጊዜ የሚጠቀሙበት ኮፒንግ መካኒዝም የምንለው ወይም ደግሞ ችግራቸውን የመቋቋም ስልት ወደ ፈጣሪያቸው ያማራሉ ወይም ወደ ፈጣሪያቸው ዘንድ ይሄዳሉ ወይም ብቻቸውን ለመቋቋም ይታገላሉ እና በእርግጥ ይሄ ሃይማኖታዊ የሆነ ችግርን የማቋቋም ስልቱ እጅግ በጣም ጠቃሚ የሆነ ነው። ነገር ግን ያንንም ሁኔታ በቅጡ ለማግኘት በማይቻልበት አጋጣሚ ግን ጭንቀቱ የበለጠ እየጨመረ ይሄዳል።
ፕሮፌሰር መስፍን፣ እንዲህ ያለው መንፈሳዊውም ሆነ የሕክምናው እገዛ በሌለበትስ ለመሆኑ እንደዚያ ያለ ሁኔታ በሚፈጠርበት ጊዜ የሚከተለው ጣጣስ ምን አይነት ገጽታ ይኖረው ይሆን? ይልቁንም ደግሞ አደጋው ቀደም ብለን እንዳነሳ ነው ብዙዎችን የጎዳ በብዙዎች ላይ የደረሰ በሚሆንበት ጊዜ
እንዳልከው ለምሳሌ እንደዚያ በሚሆንበት ጊዜ በተናጠልም ሆነ በጋራ የሚከሰቱ ክስተቶች ይኖራሉ። ይሄ በጋራ የሆነ መሸበር የሚባለው ነገር ነው። ማሲስቴሪያ ይሉታል። ሁላቸውም በጋራ ይረበሻሉ፣ በጋራ ውጥረት ውስጥ ይገባሉ፣ በጋራ ያልሆኑ መልሶችን ወደ ማድረግ ይሄዳሉ። በዛን ጊዜ ሰዎች የሚያደርጉትን አያውቁትም። ገናማ በሆነው ጊዜ መንፈሳዊ የሚመስሉት፣ ሃይማኖታዊ የሚመስሉት፣ አንዱ ለአንዱ የሚያስቡ የሚመስሉት በሙሉ የመጨረሻው ራስን የመከላከል የአውሬነት ጠባይ መከሰት ይጀምራል። እንዲህ አይነቱ ደግሞ የበለጠ ነገሮች እንዲጨምሩና እንዲባባሱ ያደርጋሉ። ምክንያቱም ወዴት ይወስዳሉ? ለመበቃቀል ወደሚባለው ነገር ደረጃ ላይ ያደርሳሉ። ያ ያልፈለግነው ውደት ውስጥ ያስገቡናል ማለት ነው። እና እንግዲህ በአጠቃላይ ስለ ትሮማ እንግዲህ ትሮማ ማለት በእንግሊዝኛው አደጋ ወይም ቁስል እንደማለት ነው። ቁስል አካላዊና አእምሮዊ ነው። አካላዊ ቁስል ቶሎ ይሽራል። አእምሮዊ ቁስል ግን በጣም ጊዜ ይፈጅበታል። የአካላዊ ቁስል ይሽርና ጠባሳ ይተዋል። የአእምሮዊ ቁስል ቶሎ ሕክምና ካልተደረገለት ጠባሳውም ራሱ የሚጎዳ ይሆናል። ስለዚህ ድርጊቶች ወዲያው አእምሮ ላይ መጥፎ የሆነ ውጤት ያሳያሉ። አለበለዚያም ደግሞ አልፎ ተርፎ ከርመውም ያ ጠባሳ እንደገና እንዲያገረሽ የሚያደርግበት ሁኔታ ይኖራል። ለዚህ ነው እንግዲህ ብዙ ጊዜ እንዲህ አይነት ክስተቶች አሁን ለጠቀስከው አይነት ክስተት በአንድ ሀገር ላይ የሚከሰትበት ጊዜ ቶሎ ያለው አማራጭ ምንድን ነው? ቶሎ ወደ እርቅ መሄድ ነው። ለምሳሌ በኛ በሀገራችን የተለመደ ባህል አለ እንዳልከው፣ ለምሳሌ ቡራዩ ላይ በደረሰው ሁኔታ የጋሞ ሽማግሌዎች መጥቶ ከአካባቢ ሰዎች ጋር ታረቁ። ነገር ግን እንደዚህ አይነት እርቅ ደግሞ ስር ሰደድ ሊሆን ይገባዋል። ይህን ነገር ፍተነዋል አልፈነዋል ብቻ ሳይሆን ሁለተኛ እንዳይከሰት በሁለቱም በኩል የደረሱ ጥፋቶችን በትክክል ተወያይቶ ወደ ሙሉ እርቅ እስካልመጣ ድረስ ጠባሳዋ እንድትቀጥል ሁኔታዎችን ያመቻቻል። በተለያየ ጊዜ በተለያየ ሁኔታና አካባቢና አጋጣሚ ድርሻው እንዲከሰት ያደርገዋል እና እዚያ ላይ ትልቅ ጥንቃቄ መኖርና መደረግ አለበት የምንለው በዛ ምን ማለት ነው? አንዳንድ ጊዜ ክስተቶቹ አልፎ በቀጥታ የደረሰበትን ሰው አልፎ እንኳን ከሚቀጥለው ትውልድና ከትውልድ ወደ ትውልድ የመሸጋገርን ነገር ይኖራል። የትራውማ የምንለው ነገር አንድ ቀላል ምሳሌ ብሰጥህ የሁለተኛው ዓለም ጦርነት ተጎጂዎች ቤተሰቦቻቸው ሁለተኛው ትውልድ ወላጆቻቸው ያለፉበትን የዚህ ሆሮካስ ልቅትን ወደ ኋላ ላይ በትክክል በተገነዘበ ሄዱ ቁጥር ሁለተኛው ትውልዶች ላይ የተለያየ አይነት ደረጃ ያላቸው የአእምሮ ጤና ችግር እንዳለባቸው በአንድ ወቅት አውሮፓ ውስጥ የተሰሩ ጥናቶች ያሳያሉ። ስለዚህ በቀጥታ እንኳን ላልደረሰባቸው ሰዎች ይሄ ችግር ሊሸጋገር ይችላል ከአንዱ ትውልድ ወደ ሌላውና የትራውማ የምንለው ነገር በጣም ሰፊ የሆነ ኮንሰርት ነው። ነገር ግን እንዳልከው ለምሳሌ በእንደኛ ሀገር ባለበት በሚደርሱ የተለያዩ ቦታ ሁኔታዎች ላይ ያለውን ትክክለኛ አማራጭ ነው የማስበው ነገር ምንድን ነው? የሚያስፈልገውን እርዳታ በሚቻለው መጠን ያለውንም ባህላዊ እሴትና በመሳሪያነት ተጠቅሞ ይህ የአእምሮ ውጥረት እንዳይቀጥል ሃይማኖታዊና ባህላዊ ከዘመናዊ ጋር አዋህዶ ያንን አስፈላጊ እርዳታ ማቅረብ ተገቢ ነው ያምናል። ኢንትግሬትድ የሚባለው አይነት አቀራረብ
ፕሮፌሰር መስፍን እንዲያውም አንድ ደረጃ ቀደም ብለው ወደ መፍትሄዎቹ ሄደዋል። የቅርቡን አነሳን እንጂ ከዚህ ቀደም የተከሰቱ በ1970ዎቹ መጀመሪያ ዛሬ ጎልማሳ እድሜ ውስጥ የሚገኙ የጊዜ ወጣቶች በአብዮትና በትግል እንቅስቃሴዎች በነበሩበት ብዙ ወጣቶች ከግራም ከቀኝም ሕይወታቸውን ያጡበት ብቻ ሳይሆን በራሳቸው ላይ የደረሰውን ጨምሮ ግርፋትን፣ አሰቃቂ ሞትን በምስክርነት ያዩበት ብዙዎች ያለፉበት መንገድ እንደመሆኑ ከዚያ በኋላ ቅድም እንዳሉት በሌሎች ሀገሮች እንደሚደረገው እዛ አይነት አሰቃቂ ሁኔታ ውስጥ ላለፈ ማህበረሰብ በቀጥታ ደርሶ ያን መንፈስ የሚያርቅ የተሻለ ሁኔታ ውስጥ እንዲገቡ ያን ያለፉበትን ሁኔታ ተደጋግሞ ከሚመላለስ አጋጣሚ ለማራቅ የሚያስችል እድል አላገኙምና እንደ ማህበረሰብ ሰፊ ቁጥር ያለውን የህብረተሰብ ክፍል ሲመለከት እንዲህ ያለ አሳዛኝና ሰቅጣጭ አደጋ ሕክምና ይፈልጋሉ፣ ይታከማሉ። ቅድም በግለሰብ ደረጃ እንዳሉት እጅግ የከፋ አደጋ ያስከተለ ድንገትን ተከትሎ የሚመጣውን የአእምሮ ሁከት አስመልክቶ የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርአያ ጋር የጀመርነው ቃለ ምልልስ አድማጮች በቀደመው ጥያቄ ሳምንት ይቀጥላል። ለአሁኑ ፕሮፌሰር መስፍንን አመሰግናለሁ ለጊዜያቸው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት USAID እንደ አውሮፓውያን አቆጣጠር በ2015 ዓ.ም ተመረተ። በዩናይትድ ስቴትስና በናይጄሪያ መንግስት ለተፈረመው የጋራ ልማት ፕሮግራም ተጨማሪ እርዳታ ይፋ አድርጓል። 25 ሚሊዮን ዶላር መንግስት የሚያደርገውን ጥረት ለማገዝና መልካም አስተዳደርን ለማጠናከር ከመርዳቱም በላይ ሙስናን ለመዋጋት ተገቢ የሆነ የተጠያቂነት ኃላፊነት እንዲኖርም አስተዋጽኦ ያደርጋል። የ1.5 ሚሊዮን ዶላር ጭማሪ ደግሞ ጤነኛና የተማረ ማህበረሰብ ለማፍራት የሚደረገውን ጥረት ያግዛል። ይህም ፔፕፋር በሚል ለሚታወቀውና በዩናይትድ ስቴትስ ፕሬዚዳንት አማካኝነት ለታቀደው አስቸኳይ የኤድስ ማስወገጃ ፕሮግራም በድምሩ የ26.5 ሚሊዮን ዶላር እርዳታ ማለት ነው። አዲስ የተጨመረው እርዳታ የዩናይትድ ስቴትስ መንግስትን የአምስት ዓመት የልማት ግብ ስምምነት ወደ 1.1 ቢሊዮን ዶላር ከፍ ያደርገዋል። ዩኤስኤአይዲ ከፌዴራልና ከመንግስታዊ የጤና ጥበቃ ሚኒስትሮች ጋርም ይሰራል። ይህም የተሟላ የጤና አገልግሎት ለመስጠት በታቀደው መሰረት ጠንካራ የጤና ጥበቃ ስርዓት ለመመስረት ያግዛል። አገር አቀፍ የጤና ጥበቃ አገልግሎትንም ይፈጥራል። ዩኤስኤአይዲ እንደ አውሮፓ አቆጣጠር እስከ 2020 ድረስ የሚዘልቀውን የጋራ ልማት ፕሮግራም ለማዋቀር ይረዳው ዘንድ ከናይጄሪያ የበጀትና ብሔራዊ ፕላን፣ የጤና፣ የእርሻ፣ የኃይል ማመንጫና የትምህርት ሚኒስቴሮች እንዲሁም በመንግሥት ደረጃ ካሉ አቻ መሥሪያ ቤቶች ጋር ይሠራል። ተጠባባቂ የሚሽን ዲሬክተር ኤሪን ሆሎራን እንደተናገሩት ናይጄሪያ የአህጉሪቱን ከፍተኛ የሕዝብ ብዛት የያዘች፣ በኢኮኖሚዋም ጠንካራና በወደፊቷ አፍሪቃ ላይ የማይናቅ ተጽዕኖ ያላት አገር መሆኗን ዩናይትድ ስቴትስ በጽኑ ታምናለች። ናይጄሪያ የተደቀነባትን የልማት ፈተና ለማገዝ ዩኤስኤአይዲ ከመንግሥቱና ከሕዝቡ ጋር ተባብሮ ለመሥራት ወስኗል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን በዚሁ መገባደዱ ነው። ያስተናገድናችሁ አሉላ ከበደና
አዳኒ ፍሳየነን።
አሁን ከዚህ ከጀርባ በምትሰሙት በጸጋዬ እሸቱ የናፍቆለታ የተሰኘ ዜማ እንሰናብታለን። በእኛ በኩል ሰላም
ሰላም፣ ደህና ደሩ። ከዛ በኋላ ትግርኛ ይቀጥላል ማለት ነው።
Signal.